ጌታ የተመሰገነ ይሁን። አጭር ቃል ከእግዚአብሔር ቃል አካፍላችኋለሁ። እስከ 6 ሰዓት ነው አይደለ? ጥቂት 25 ደቂቃ ወይ 30 ደቂቃ እግዚአብሔርን ቃል እንካፈላለን። ይሄ የእግዚአብሔር ቃል በጣም ደስ ብሎኛል። ሰሞኑን ይሄ የሐዋርያ ሥራ ምዕራፍ 27 ላይ ትዝ ይላችኋል አይደል? ይሄ ታሪክ እግዚአብሔር አምላክ ለጳውሎስ ተገልጦ ምን አለው? አስቀድሞ ከዚህ ከሐዋርያ ሥራ 27 በፊት እግዚአብሔር እንደዚህ አለው፣ በኢየሩሳሌም ስለኔ እንደመሰከርክልኝ በቄሳር ፊት ትመሰክርልኛለህ አለው። እና በዚህ በሐዋርያ ሥራ ምዕራፍ 27 ላይ የምታዩት ነገር ጳውሎስ ያልጸለየበት ወይም ደግሞ እግዚአብሔር ያልተናገረው በጣም ድንገተኛ የሆነ ነገር አጋጠማቸው። በመርከብ ሲሄዱ አስቸጋሪ የሆነ አውሎ ንፋስ ተነሳ። በመርከቡ ውስጥ ደግሞ መርከቡ ትልቅ ነው፣ 276 ነፍሶች አሉ። በዚያ ውስጥ ደግሞ እቃ አለ፣ ጭነት አለ፣ ብዙ ነገር ነው ያለው። እና ያልገመቱት ያላሰቡት ነገር አጋጠማቸው። ነገሩ ደግሞ ቀላል አይደለም። እየበረታ ንፋሱ እየበረታ መጥቶ መርከቡን ወደ መስበር ደርሷል። መርከብ እየተሰበረ ነው። ሁሉም ከዚህ ሁኔታ የተነሳ እንደዚህ አሉ፣ ከዚህ በኋላ ለመዳን ተስፋ የለም ብለው አሉ ይላል። ወንድሞችና እህቶች ሁሉም ጳውሎስ ሳይቀር፣ መጀመሪያ ጳውሎስ አረባካችሁ ይሄ ነገር ጥፋት እንዲሆን ይታየኛል፣ በሕይወታችን ላይ ጥፋት ይሆናል፣ እባካችሁ ይሄንን መንገድ አንከተል፣ ጉዟችንን እናቁም የሚል መልእክት ሲናገር የመቶ አለቃው ይላል ከጳውሎስ ይልቅ ካፒቴኑን የመርከብ መሪውን ያምንና ይሰማ ነበር ይላል። ልብ በሉ፣ አሁን ነገሩ ተቀይሮ ጳውሎስ ሳይቀር እንድናለን የማለት ተስፋ ቆረጠ። መርከብ ላይ ናቸው። በግራ በቀኝ በዙሪያው በሙሉ ውሃ ነው ያለው። ምንም ራሳቸውን ሊያድኑበት ሊታደጉበት የሚችሉበት ሁኔታ ወገኖቼ በዚያ ቦታ አልነበረ። መጽሐፍ ቅዱስን አንብቡት። ነገር ግን እንደዚህ ሆነ። በዚህ ሁኔታ ውስጥ ሳሉ እግዚአብሔር አምላክ መልአኩን ላከና ለጳውሎስ እንደዚህ አለው፣ ጳውሎስ ሆይ አትፍራ። ይሄ ሁኔታ የእናንተን ሕይወት አያጠፋም። እንደውም እነግርሃለሁ አንድ ሰው እንኳን ከእናንተ አይጠፋም። መርከቡ ሊሰበር ይችላል፣ ከእናንተ አንድ ነፍስ አይጠፋም። እና እዚህ ውስጥ ያሉትን ሰዎች በሙሉ ለአንተ ሰጥቻለሁ። አሁን መቶ አለቃ የለም፣ ካፒቴን የለም። ማን ነው? ጳውሎስ። ከማን ጋር? ከእግዚአብሔር ጋር። እግዚአብሔር አትፍራ አለው። ፍርሃቱን ወሰደለት፣ ስልጣን ቃል ሰጠው። እንደዚህ አለ፣ እንደ ተናገረኝ እንዲሁ እንዲሆን አምናለሁ አለ። ከዛ መጽናናት በውስጡ መጣ፣ መበርታት በውስጡ መጣ። የሚገርማችሁ ነገር ለብዙ ቀናት ፀሐይ አላዩም፣ ከዋክብት አላዩም። የሚያዩት ንፋስ ነው፣ የሚያዩት ደመና ነው፣ የሚያዩት ጨለማ ነው። ከዚህ የተነሳ ምግብ አልበሉም፣ የሚጠጣም አልጠጡም። ሰዎቹ በቃ ኦልሞስት ወደ ሞት እየሄዱ ነው፣ በቃ ሳይበሉ ሳይጠጡ። እንደገና ደግሞ ውስጣቸው ተስፋ የለም። ሰው ያለ ተስፋ አንድ ቀን እንኳን እንዴት ሺህ ዓመት ትሆንበታለች? እነኚህ ሰዎች በቁማቸው ኦልሞስት ሞተዋል። ለሙታን ግን ሕይወትን የሚሰጥ በመከራ ሰዓት የሚገኝ በጨለማ ውስጥ ብርሃን የሚሆን በተጨነቁና ባዘኑ ጊዜ የሞትን ድምፅ በሕይወታቸው በሰሙ ጊዜ የሕይወትን ድምፅ የሚያሰማ በዙፋኑ ላይ ያለው እግዚአብሔር ወደ እነርሱ መጣ፣ ደረሰላቸው። አሜን በሉ ወገኖቼ። እግዚአብሔር አትሞቱም፣ አጠፉ። የሰው ጉልበት አይሰራም፣ የሰው እውቀት አይሰራም፣ የሰው ችሎታ፣ የሰው ልምድ አይሰራም። በዚህ ሰዓት የሚሰራው የአምላክ ቃል ብቻ፣ የእግዚአብሔር ቃል ብቻ ነው የሚሰራው ወገኖች። መቶ አለቃው አሁን ካፒቴኑን ቢያምን የፈለገ ቢያምነው 100 ጊዜ ቢያምነው ካፒቴኑ ምንም ሊያረግ አይችልም። ምድር ወደዚህ አይነት ነገር ልትመጣ ትችል ይሆን? ውቀትም ማይሰራበት ጥበብም ማይሰራበት ባለሙያዎችም ማይሰሩበት ጊዜ ይመጣ ይሆን? እግዚአብሔር በሚከርም ሁኔታ እርሱንና በዛ ያሉትን አጽናናቸው። ጳውሎስ ተነስተው በሰው ፊት እግዚአብሔርን ማመስገን ጀመረ ይላል። ከዛ በኋላ ምግብ በልቶ በረታ፣ ሌሎችንም ደግሞ እንዲበሉ እንዲበረቱ አበረታታቸው ይልና መጨረሻው ላይ ሁሉም በሰላም ደረሱ የሚል ቃል አለ። ደስ ይበለን። እግዚአብሔር ቃል ያስፈልገናል። እግዚአብሔር ጉብኝት ያስፈልገናል። እግዚአብሔር ሰማያትን ሊከፍትልን ይገባል። አሜን በሉ ወገኖቼ። ሰማይ አይዘጋብን። እግዚአብሔር ከኛ አይራቅ። የእግዚአብሔር ቃል ከኛ ሩቅ አይሆን። ያን ጊዜ ነው ሁሉ ነገር የሚውጠን። ወገኖቼ እግዚአብሔር ከኛ ጋር ከሆነ፣ እግዚአብሔር ድምፁን ከላከልን፣ እግዚአብሔር ሰማያትን ከከፈተልን፣ ወገኖቼ ወጀቡም ይታለፋል፣ ሰይጣን ይታለፋል፣ በሽታ ይታለፋል፣ የድሞት ድምፅ ይታለፋል። እማይታለፍ ምንም ነገር የለም። መድረስ በእግዚአብሔር ቃል ይቻላል። ሁሉም በሰላም መርከብ ተሰብሯል፣ እል ባህር ውስጥ ተጥሏል፣ ግን እነሱ እግዚአብሔር እንደተናገረ አንድ ሰው አይጠፋም እንዳለ ሁሉም በሰላም። ለዚህ ነው ጳውሎስ እግዚአብሔር እንደተናገረኝ ለሚያደርግ አምነዋል። ይሄ ጳውሎስ ይጠራ እዚህ ካላችሁ በሐዋርያት ሥራ ምዕራፍ 9 ላይ በሚገርም አጠራር ነው ጌታ የጠራው። በቀትር ሰዓት ይላል የምድር ብርሃን ሙሉ በሆነበት ሰዓት ማለት ነው። በቀትር እግዚአብሔር አምላክ ወደ እርሱ መጣ በሚገርም ብርሃን፣ የምድርን ብርሃን በሚቀይር በሚያስንቅ ብርሃን ወደ ህይወቱ መጣ። እንዴት ነው መጣ ብትሉኝ ይገባኝ አይችልም። ይህንን ማብራራት ከሰው ዘንድ አለ ወይ? የእግዚአብሔር ብርሃን የሚባለው በእነሱ ላይ ሲያበራ ጳውሎስ ብቻ አይደለም ከሱ ጋር የነበሩ አይተዋል። ምን አይነት ብርሃን ነው? ፀሐይ ያለ የሚያበራ ሙሉ ብርሃን። ምን አይነት ብርሃን! የኛ ጌታ እንግዲህ እንደዚህ ነው። ከተፈጥሮ በላይ የሆነ ጌታ እናመልካለን። ተፈጥሮ ሙሉ ነው የሚለውን የሚያስንቅ ሙሉ ኢየሱስ በዙፋኑ ላይ አለ። ባንቺ ውስጥ አለ፣ ባንተ ውስጥ አለ። ወንድሜ ኢየሱስ ክርስቶስ ጌታ ነው። እና ይሄ ሰው በዚህ ሁኔታ ከተቀየረ በኋላ ጌታ እንደዚህ ብሎታል፣ አሁን ወደ አንተ የመጣሁት ስልጣን የምሰጥህ የምሾምህ ለአንድ ነገር ነው አለ፣ ምስክር እንድትሆነኝ ነው። ዋው! አሳዳጅ የነበረውን ሰው፣ ቤተክርስቲያንን የሚያጠፋ የነበረውን ሰው፣ የኢየሱስ ክርስቶስን ስም የሚያሳድደውን ሰው ኢየሱስ ክርስቶስ መጣና በሙሉ ብርሃን ከተገናኘው በኋላ እንዲህ አለው፣ ወደ አንተ የመጣሁት ለአንድ ነገር አገልጋይ የማደርግህ ምስክር እንድትሆነኝ ነው። ስለ እኔ ትመሰክራለህ፣ በነገስታት ፊት ትመሰክራለህ፣ በሃይማኖት ሰዎች ፊት ትመሰክራለህ፣ በአደባባይ ትመሰክራለህ፣ በእስር ቤት ትመሰክራለህ፣ በሁሉ ስፍራ ትመሰክራለህ፣ የእኔ ምስክር ነህ አለው ኢየሱስ። ይሄ ቃል ገብቶታል። በቃ ጳውሎስ ለምንድን ነው የምትኖረው ሲባል ሂዱና አንብቡት የሐዋርያት ሥራ ምዕራፍ 26 ላይ የሐዋርያት ሥራ ምዕራፍ 22 ላይ ሲናገር ኢየሱስ ክርስቶስ ወደ እኔ የመጣው ያንን ሙሉ ብርሃን አብርቶ በውስጤ ያለውን ነገር ሁሉ ያስጣለኝ የኢየሱስ ምስክር ልሆን ነው። ስለዚህ ይህንን እምቢ ልል አልችልም አለ። ስለ ምስክርነት ልነግራችሁ ነው ዛሬ በፊታችሁ የቆምኩት። ስለ ኢየሱስ ክርስቶስ ምስክር መሆን፣ የኢየሱስ ክርስቶስ ምስክር መሆን። ይሄ ዘመን ሁላችንም እንደምናውቀው ጳውሎስ ለጢሞቴዎስ እንደጻፈው አይነት ይመስላል።
ጳውሎስ ለጢሞቴዎስ በሁለተኛ መልእክቱ ምዕራፍ 4 ቁጥር 1 ጀምሮ የሚለው ነገር አለ። ምንድነው የሚለው? እንዲህ አይነት ዘመን ይመጣል ይለው። ሰዎች እውነትን የማይፈልጉበት እውነተኛውን ወንጌል የማይፈልጉበት ዘመን ይመጣል። ለጆሮአቸው ይሄ የማይስማማበት ለህይወታቸው ፈጽሞ የማይፈልጉት ዘመን ይመጣል። ስለዚህ ከዚህ እንድትጠበቅ ይሄን መልእክት ጽፍልሃለሁ። አንተ ግን የወንጌልን ቃል ተሰብካለህ ታስተምራለህ በጊዜውም አለጊዜውም። ይሄ ያንተ ላይፍ ነው፣ ህይወትህ ነው። ቃሉን ተሰብካለህ፣ እውነትን ተሰብካለህ፣ ኢየሱስን ተሰብካለህ። ለጆሮአቸው ቢስማማም ባይስማማም እውነት ዘላለማዊ ነውና እውነት አይቀየርምና እውነትን ተሰብካለህ። ይሄንን እንድታደርግ ጽና ይለዋል። ይሄን ደግሞ በመላእክት ፊት ነው ምነግርህ ይለዋል። በኢየሱስ ክርስቶስ ፊት ይሄን ነገር አዛሃለው ነግራለሁ ይለዋል። ነገሩ እንዴት ከባድ እንደሆነ አስቡት። ጊዜው ከባድ ሊሆን ይችላል። ሰዎች እውነትን ከመስማት ኢየሱስ ክርስቶስን ወንጌል ከመስማት ኢየሱስ ክርስቶስን ወንጌል ስትሰሙ ትታነጻላችሁ። አሜን በሉ። ትገሰጻላችሁ። አሜን በሉ። ከራሳችሁ ትወጣላችሁ። አሜን በሉ። ስጋችሁን እንቢ ማለት ትጀምራላችሁ። አሜን በሉ ወንድሞቼ እናቶቼ። ኖ ማለት ትጀምራላችሁ። የራሳችሁን ልምምድ፣ የሰዎችን ልምምድ፣ የሁኔታዎችን፣ የአገሩን፣ የዘመኑን፣ የአካባቢውን ልምምድ በእውነት ኢየሱስ ክርስቶስን እያመንን እግዚአብሔርን ቃል በውስጣችን እየተቀበልን ስንመጣ ኖ ማለት እንጀምራለን። ሰው ግን በዚህ ዘመን አሁን መስማማት ስለሚፈልግ አብሮ መኖር ስለሚፈልግ እነንተናም ትክክል ናቸው እነንተናም ትክክል ናቸው እነንተናም ትክክል ናቸው ወደሚለው ትምህርት አገልጋዮች ሳይቀሩ እየመጡ ነው ምታቋቸው። ጳውሎስ ግን እውነትን ስበክ አለው፣ ገስጽ አስተምር አለው።
ጊዜው ልንነቃበት ይገባል። በደንብ ልንነቃበት ይገባል። እግዚአብሔር አይለወጥም። በነገራችን ላይ ትናንትናም ዛሬም ለዘላለምም እግዚአብሔር ያው ነው፣ አይለወጥም። ባህሪው አይለወጥም፣ ቃሉ አይለወጥም። የኢየሱስ ክርስቶስ ትናንትናም ዛሬም ለዘላለም ያው ነው። ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይቀላል። እግዚአብሔር ቃል አያልፍ። የእግዚአብሔር ወንጌል አያልፍ። ወንጌል ዘላለማዊ ነው። በወንጌል ላይ መላእክት እንኳን ስልጣን የላቸው። አንድ መልአክ መጥቶ ዛሬ ሌላ ትምህርት ቢያስተምር የተረገመ ይሆን። አሜን በሉ። ጳውሎስ ይህን ለገላትያ ሰዎች ብሏል። እኔ ከሰበኩ እንኳን ለተለየ ወንጌል ብሰብክ የተረገምኩልም። ስለዚህ ዘመኑን መዋጀት መቻል አለብን። እግዚአብሔር አይለወጥም፣ የእግዚአብሔር ቃል አይለወጥም። ክብር ለኢየሱስ ይሁን። በዚህ ምስክርነት አገልግሎት ላይ እግዚአብሔር አብ የራሱ ድርሻ ነበረው። ከሰማይ ተገልጦ የምወደው ልጅ እርሱ ነውና እርሱን ምን አለት ይላል ስሙት የሚል ቃል አለ። እግዚአብሔር አብ ከሰማይ የተገለጠበት ዓላማው፣ ሰማያትን የከፈተበት ዓላማው ለማስደነቅ ይሁን ነጎድጓድ ምናምን አድርጎ በቃ ሰዎች እንዲደነቁ ምናምን አይደለም። እግዚአብሔር ሰማያትን የከፈተው የወረደው ድምፁን የላከው ኢየሱስ እንዲሰማ ነው። ስሙታል። የእግዚአብሔር መላእክቶች ጌታ ኢየሱስ በተወለደ ጊዜም ልብ በሉ ማአት እልፍ የሆኑ መላእክት ይላል መጡና ለእረኞቹ ምን አሏቸው? ዛሬ በዳዊት ከተማ መድኃኒት ክርስቶስ ጌታ ተወልዶላችኋል። የሚያድን መድን ተወልዷል። ክርስቶስ የተቀባው ተወልዷል። አሁን ደህንነት ምድር ላይ ነው ያለው፣ ሕይወት ምድር ላይ ነው ያለው። መላእክቶች ይህንን ቃል ተናገሩ። እንግዲህ ይኸውላችሁ አሁን እኛ ሰው ነን አይደል? ሰው ስለሆንን ከእድገታችን ጀምሮ ብዙ የተለያዩ ነገሮች በሕይወታችን አልፏል። አንዳንዱ እውነት የመሰለን ነገር የሆነ ስናድግበት እውነት አይደለም፣ ሽረነዋል አይደለ? በቤተሰባችን በትምህርታችን በተለያየ መንገድ ሆነ ነገር ስንደርስ እውነት ያለውን ነገር የጋርበጅ ነው እውነት አይደለም ብለን ወደ እንሄዳለን።
ግን ሰማይ በሰማይ እንደዛ አይደለም። መልአክ የእግዚአብሔርን እውነት ነው የሚናገሩት። በቃ ምንም የሚሻር ነገር የሚለወጥ ነገር የለም። መልአክ ወረደና ስለ ማርያም አልተነበከም ወይ ደግሞ ስለሌሎቹ ስለአገልጋዮች አልተናገረም። ጌታ ክርስቶስ የሆነ ዛሬ ተወልዶላችኋል፣ መድህን መጥቷል በምድር ላይ። የሐዋርያት ሥራ ምዕራፍ 5 እንሄዳችሁ ስታነቡ ደግሞ እነ ጴጥሮስ መንፈስ ቅዱስ ከወረደባቸው በኋላ ምን ማድረግ ጀመሩ? ወንጌልን በኃይል መስበክ ጀመሩ። ፍርሃት ከውስጣቸው ጠፋ። ትንሣኤውን መናገር ጀመሩ። መድኃኒት ክርስቶስ ማለት ጀመሩ። ይሄ የእስራኤል ተስፋ የሆነው ኢየሱስ ነው። ለአብርሃም የተገባው ተስፋ፣ ሙሴ የተናገረው ተስፋ ኢየሱስ ክርስቶስ ነው። እናንተ ግን አላመናችሁም፣ ገርፋችሁ ሰቀላችሁት። እግዚአብሔር አብ ግን ከሞት አስነሳው። ለዚህ ነገር ደግሞ እኛን ምስክሮች አድርጎናል ብለው የክርስቶስን ትንሣኤ በመንፈስ ቅዱስ ኃይል ተሞልተው በሚያገለግሉበት ጊዜ ወገኖች ሆይ የሰዎች ልብ ይነካ ነበር፣ ሰዎች ይድኑ ነበር። በዚህ ጊዜ ጸሐፍት ፈሪሳውያን እኚህ የሃይማኖት ሰዎች መምህራን በጣም ተበሳጩ፣ በጣም ተናደዱ። ኢየሱስ የሚለው ስም ምድርን ሞላ። ኢየሱስ የሚለው ስም ሰውን ሁሉ መንካት ጀመረ። መፈወስ ጀመር፣ ሽባው ይፈወሳል፣ ሰዎች ይድናሉ። ምን ልናደርግ? ልባቸው ይነካል። ኢየሱስን እመኑ ሲባሉ እሺ ይላሉ። ይሄ ሁሉ አበሳጫቸው። ከዚህ የተነሳ ያዟቸውና ወደ እስር ቤት አስገቧቸው፣ በእስር ቤት ደበደቧቸው። ምን ሆነ? እዚህ ምዕራፍ 5 ላይ ሐዋርያት ሥራ የእግዚአብሔር መልአክ መጣ ይላል። እስር ቤት ውስጥ የእግዚአብሔር መልአክ መጣና ጴጥሮስንና ዮሐንስ አስፈታቸው። በሩን ከፍቶ አስወጣቸውና እንዲህ አላቸው፣ ይሄንን የሕይወት ቃል ሂዱና ስበኩ። ሲጮክ በሉና አሜን በሉ። ይሄን የሕይወት ቃል መልአኩ ነው የሚለው፣ ይሄን የሕይወት ቃል ሂዱና ስበኩ። አያቸውም። በምድር ላይ ከፍተኛ የሆነ ልዩነት፣ በሃይማኖት ላይ ከፍተኛ የሆነ ልዩነት ተፈጥሯል። ኢየሱስ ክርስቶስ ሃይማኖት ሳይሆን ኢየሱስ ክርስቶስ ሕይወት ነው። የሆነ የአንድ ድርጅት መለያ ሳይሆን ኢየሱስ ክርስቶስ የሰው ልጆች ሁሉ ሕይወት ነው። ሰው ኢየሱስን ካላገኘ ሕይወት የለውም። ምድራዊ ገንዘብ ሊኖረው ይችላል፣ ምድራዊ እውቀት ሊኖረው ይችላል፣ ምድራዊ ስና ሊኖረው ይችላል። ምናልባት አንቱ ሊባል ይችል ይሆናል። ቤተሰብ ይኖረዋል፣ ልጅ፣ ሚስት፣ ሁሉ ነገር ሊኖረው ይችል ይሆናል። ግን ኢየሱስ የሌለው ሕይወት የለውም። ኢየሱስ የሌለው አሜሪካ ቢኖረው አሜሪካ ሕይወት አይደለችም። ኢየሱስ ክርስቶስ ነው ሕይወት። ስለዚህ መልአኩ ምን አለ? ሂዱና ይህንን የሕይወት ቃል ምን አድርጉ አላቸው? ስበኩ። ሃሌሉያ። ሄደውም እነሱ የሕይወትን ቃል መስበክ ጀመሩ። ስለዚህ የእግዚአብሔር መላእክት ይመሰክራሉ ኢየሱስ አዳኝ እንደሆነ። ኦርቶዶክስ ብትሄድ፣ ይቅርታ ኦርቶዶክስ ከሆነ እዚህ ካላችሁ፣ ሄደ ብትሰግድ፣ ሄደ ምጽዋት ብታረግ፣ ስዕል ፊት ብታረግ፣ ሕይወት የለውም። ወንድሞች ባዶ ነው። ሃይማኖት ነው ያረከው። መስቀል ብታረግ እዚህ ላይ፣ ክር ብታሰር እዚህ ላይ፣ መስቀል ነው ያሰርከው። እዛ ላይ ኢየሱስ ብቻ አይደለም የተሰቀለው፣ በግራና በቀኝ ሌሎችም ተሰቅለዋል። ከዛ በፊትም ሰዎች ተሰቅለዋል። እንጨት ነው እዚህ ላይ ወይ ወርቅ ነው ወይም የሆነ ነገር ነው ያረከው። እዚህ ላይ የእግዚአብሔር ቃል ስለ መስቀሉ ምንም አይልም። የሚለው ስለ መስቀሉ ቃል ነው የሚናገረው። ጳውሎስ የሚለው እኛ ግን የተሰቀለውን ክርስቶስን እንሰብካለን ነው የሚለው። ወንድሞቼ እና እህቶች፣ ስለዚህ መላእክት ብትጠራው ዞር በል ነው የሚለው። ይሄ እኔ ይሄ አይደለሁም ይላል። ገብርኤልዬ፣ ማርያም፣ ሚካኤልዬ፣ ሩፋኤልዬ፣ ሱራፌልዬ ምናምን እያልክ መስዋዕት ብታቀርብ ምን ብትል ዞር በል ነው የሚለው። እኔ እሱ አይደለሁም። እውነተኛው ሚካኤል ሂድና የሕይወትን ቃል ስበክ የሚል ነው።
ሃሌሉያ። ሐዋርያትም ምን አሉ? እዚሁ ምዕራፍ 5 ላይ እኛ አሉ ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል። አሁን አትስበኩ፣ እሄ በኢየሱስም ምንም አትበሉ አሏቸው። ከባር ነው ወገኖቼ፣ ጥርሳቸውን አፏጭተውባቸዋል። የተገደሉበት ሁኔታ አለ። እነ ያዕቆብ ተገለዋል በዚህ ሁኔታ ውስጥ። እነ እስጢፋኖስ ተገለዋል በዚህ ሁኔታ ውስጥ። መስዋዕትነት የሚጠይቅ ነው በዚህ ሁኔታ ውስጥ። ግን አሉ መስበካችንን አናቋርጥም፣ ኢየሱስ ማለታችንን አናቋርጥም፣ ስለ ትንሣኤው መስበካችንን፣ ስለ እግዚአብሔር ኃይል መስበካችንን፣ ኢየሱስ ክርስቶስ ሕይወት ነው ማለታችንን፣ የኃጢአት ስርየት የሚገኘው በክርስቶስ ኢየሱስ ደም ነው ማለታችንን አናቋርጥም። ይህንን ቁረጡ አሏቸው። ቁረጡ። እናንተ አትስበኩ ትላላችሁ፣ እናንተ ዝም በሉ ትላላችሁ፣ እኛ ግን አብዝተን ኢየሱስን እናወራላችኋለን። ايه ወገኖች የመጀመሪያ ትምርት አይደለም ጀምረን እስክንጨርስ ምናወራው ዛውስ ጥበብ አለ ዛውስ ዕውቀት አለ ዛውስ መገለጥ አለ ዛውስ ኃይል አለ ዛውስ ክብር አለ ዛውስ ቅባት አለ ዛውስ መስገብ ነው ኢየሱስ የእግዚአብሔር መስገብ ከእግዚአብሔር አጥሞ የሰጠን እግዚአብሔር ሞልቶ የሰጠን ሀብታችን ናዝሬቱ ኢየሱስ ነው ሃሌሉያ ሰምካለን ቀጠሉ መስበክ አሁን እግዚአብሔር አብ ይመስክራል እግዚአብሔር መላእክት ይመስክራሉ ኦ መንፈስ ቅዱስ ይመስክራል ምዕራፍ 5 አይታችሁት እንደሆነ እኛ ብቻ አይደለንም ምን መስክረው እግዚአብሔር አለ ለሚታዘዙት የሰጠው መንፈስ ቅዱስም ይመስክራል ሃሌሉያ እግዚአብሔር መንፈስ ቅዱስ እግዚአብሔር ነው ታቃላችሁ ከአብና ከወልድ ጋር እኩል ነው። አምላክ ነው። ጌታ ነው። ፈጣሪ ነው። እኩል ነው። ግን ይሄ መንፈስ ቅዱስ ኢየሱስ ክርስቶስ ጌታ ነው ብሎ ይመሰክራል። ጉልበት ሁሉ ለዚህ እንዲንበረከክ አዳኝ መድኃኒት ፈዋሽ እግዚአብሔርን ሰው ማግኘት የሚችለው በክርስቶስ ኢየሱስ በኩል እንደሆነ መንፈስ ቅዱስ ይመሰክራል። አሁን እነ ጴጥሮስ ሲናገሩ እንጂ በኃይልም ያናግራቸው ማን ነው? በኃይል ቃሉን የሚገልጥላቸው ማን ነው? የደሙን ኃይል የሚገልጠው ማን ነው? የትንሣኤውን ኃይል የሚገልጠው ማን ነው? የሰዎችን ልብ የሚነካው ማን ነው? ትልቅ አገልጋይ በዚህ ቦታ ላይም ተንቀሳቃሹ ማን ነው ወገኖቼ? መንፈስ ቅዱስ ነው። መንፈስ ቅዱስ በነ ጳጥሮስ በነ ጴጥሮስ ውስጥ በነ ዮሐንስ ውስጥ በነ ጳውሎስ ውስጥ ገብቶ የሚናገረው ፊታቸውን ሲያዩት የብርሃን የመላእክት ፊት እንዲመስል በሞገስ የሚያናግራቸው ጌታ መንፈስ ቅዱስ ነው። መንፈስ ቅዱስ መስካሪ ነው። የኢየሱስ እንደሚመስክር ስለሆነ ሃይማኖት ስለሆነ ምናም መንፈስ ቅዱስ ስራው አይደለም። መንፈስ ቅዱስ ትልቁ ምን አይነት እድለኞች ነው ተመረቀንና የተባረከን ሰዎች ነን። እግዚአብሔር ልባችንን ነካው። ጌታ ኢየሱስን እንድናምን የኃጢአት ይቅርታ በክርስቶስ ደም እንዳለ እንድናውቅ ንስሐ እንድንገባ ከክርስቶስ ጋር ተጣብቀን እንድንኖር መንፈስ ቅዱስ ረድቶናል። እግዚአብሔር ስም የተባረከ ይሁን። ስለዚህ መንፈስ ቅዱስም በዚህ አገልግሎት ላይ ትልቅ ቦታ አለው። አሁንም መንፈስ ቅዱስ አለ ወገኖቼ። ዛሬ እግዚአብሔርን ቃል ከነገርኳችሁ በኋላ ሌላ ሰው እንድትሆኑ ፈልጋለሁ። ጌታም እንደሚፈልግ አምናለሁ። ለምን መሰላችሁ ይሄን እነግራችሁ? ይውላችሁ እግዚአብሔር ኢየሱስ ክርስቶስን የሚመስክር ሰው እግዚአብሔርን ደስ ያሰኘው ነው። ለእግዚአብሔር እየታዘዘ ነው። ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባና ምን ማለት ነው? ያያችሁ ለኢየሱስ ክርስቶስ ጌታ ነው። እግዚአብሔር ከሞት አስነሳው። ይሄ ለሞ የእግዚአብሔር ተስፋ ነው። የእግዚአብሔር ቃል ይሄ ነው የሚለው ኢየሱስን እየገለጠን ከሕጉ ከነቢያቱም ከመዝሙሩም ከቅኔውም ከወንጌሉም ከዛም ከዚህም እያወጣን ኢየሱስን ስንገልጠው ስናሳየው ለእግዚአብሔር እየታዘዝን ነው። እግዚአብሔርን ደስ እያሰኘ ነው ነው። ሃሌሉያ። ስለዚህ ኢየሱስ ክርስቶስ ደግሞ ምን አለ? እሱ ስለሆነ የእግዚአብሔር
እስት አውነት ከርመ ነው በቃ ኢየሱስ ክርስቶስ ለማንም አላሳየ ኢየሱስ ክርስቶስ የመጣው አዳኝ መድኃኒት እሱ ራሱ እንደሆነ ያውቃል ወደኔ ነው ያለው እኔ አሳርፋቸዋለሁ ተደካሞች ለከም የከበዳችሁ ሁሉ ኃጢያተኞች በሰይጣን በኃጢያት በብዙ ድካም ውስጥ ያላችሁ ከእግዚአብሔር ርቃችሁ ያላችሁ ወደኔ ነው እኔ ጋር አረፍታል ኢየሱስ ሰማያዊ ረፍት ይሰጣል ኢየሱስ ክርስቶስ ሰማያዊ ህይወት ይሰጣል ኢየሱስ ክርስቶስ ያጥያት ይቀርታ ይሰጣል ከእግዚአብሔር ጋር አስታራቂው መካከለኛው ኢየሱስ ክርስቶስ ብቻ ነው ከሱ ብቻ ሌላ የለም ስለዚህ ጌታ ወደኔ ነው ያለው የኔና የናንተ ድርሻ ምንድነው በዚህ ውስጥ አጥራጥር ያደረግን የተካፈልን ጥቂት ደቂቃዎች ስጡኝ በሁለት መንገድ ልንመስክር እንችላለን አንደኛው በእግዚአብሔር ቤት ብዙ እንደቆየ ሰው የጌታ ደቀ መዝሙር ወይም የጌታ ተማሪ እንደሆነ ሰው በህይወታችን ክርስቲያን መሆናችን የኢየሱስ ክርስቶስ መሆናችን የትንሣኤው መስክር መሆናችን እኔና እናንተ ማሳየት አለን አንዱ መስክርነታችን በህይወታችን መገለጥ ለእግዚአብሔር ታማኝ መሆናችንን በመድር ላይ መግለጥ ማሳየት አለብን። ለምሳሌ ዳንኤልን አይታችሁት እንደሆነ ዳንኤል በመድረ በዳ ማን በባድ ምድር የሚኖር ሰው ነው ጣዖት ነው እዛ ቦታ ላይ የሚመለከው የሱ ወገኖች አይደሉም ነገር ግን በዚያ ምድር ላይ ሲኖር ዳንኤል ለእግዚአብሔር ለአምላኩ ታማኝ የሆነ ሰው ነበር እግዚአብሔርን በማምለክ ይታወቃል ጣላቶቹ ሳይቀሩ ያቆታል በጸሎት ይወቱ ይታወቃል በታማኝነቱ ይታወቃል ንጉስ ባንተ ፊት አልበደልኩ በእግዚአብሔር ፊት አልበደልኩ ይላል እና ንጉስ ምን አለ ለዚህ ባሪያ ሲናገር በእውነት ዳንኤል አምላክ ቃምላክ ነው እውነተኛ አምላክ ነው አድናል ደጋል መሰከረ አያችሁ ይወጡ መሰከረ የዳንኤል አምላክ ተባለ በዳንኤል አምላክ ፊት ይስገዱ ተባለ በህይወታችን መመስከር አለብን አንደኛው ታማኝነት ቅር ስበርሳችን በመዋደድ ከኛ አልፎ ሌላውን በመውደድ ጌታ ምን አለ በዮሐንስ ወንጌል ላሳ 234 አካባቢ እኔ ደቀ መዛሙርት መሆናችሁ የሚታወቀው በመንደነዋል በፍቅሬ ስትኑ በፍቅሬ ኑሩ እናንተ በፍቅር ስትኖሩ ደቀ መዝሙር እንደሆናችሁ ያቁታል ለሌላው ለወንድማችን በፍቅር መኖር ስንችል አብረን መሆን ስንችል መስዋዕት መሆን ስንችል ወንድሞቼ እና እህቶቼ ራሳችን እግዚአብሔር በእኛውስ መታየቱ የመንፈስ ፍሬ ደግሞ በጣም ወሳኝነት አለ መንፈስ ፍሬዎችን የመንፈስ ፍሬ በህይወታችሁ መለማመድ መንፈስ ቅዱስ በሚሰጣችሁ ፍሬ ኢየሱስ ክርስቶስን የሚመስከራው መንገድ ሌላው በደልን የማይቆጥር ቅርባይ ይቅር የሚል ሰው ወጭናቶች በጌታ ፍቅር ጠይቃቸዋል ልባችን በይቅርታ የተሞላ ይሁን ልባችን በመህረት የተሞላ ይሁን በአንዳች ሰው ላይ በደል አይኖርብን ለሚበድሉን እንኳን እኛ የምንጸልይ ሰዎች ነን የሚረግሙን ሰዎች እንኳን የምንባርክ ሰዎች ነን ለኛ ውድቀት ለሚፈልጉ ሰዎች ደግሞ እኛ እጆቻችንን አንስተን ከክፉ እንዲድኑ ከጠላት እንዲያመልጡ ገመዳቸው ለአንገታቸው ላይ ከታሰረው ገመድ እንዲፈቱ ምን ተጋና ምን ጸልይላቸው ሰዎች ነን እንዲስናደር እንገለጣለን እንታወቃለን አሜን በሉ በፍቅራችን በይቅርባይነታችን ሰዎች ያቆናል ሰዎች ይበድሉን ደስ የነሱ ህይወት ነው ጨለማው ነው እኛ ደግሞ ብርሃን ልጆች ነን እኛ በይቅርታ እንኖራለን ፍሬ ተባለ ይቅር ይላል አሜን እና ምህረቱን በጣም ነው እናንተ የውላችሁ በቃ እንዲፏብላችሁ ድምቅ ያላችሁት እኮ ጌታ እኮ ይቅር ይላል
ማራችሁ እኮ አብራችሁ እኮ ስላለን እና ለወንድሞቻችሁ ለእህቶቻችሁ ብዙ ይቅርታና ብዙ ፍቅር ሊኖራችሁ ይገባል።
እስቲ ጮክ በሉና አሜን በሉ።
ሃሌሉያ። እዚህ ጋር አንድ ነገር ልናገር። ሌላው ሁሉ ያለን ለወንጌል ስንል ሁሉም በመተው
ሁሉ ያለን ለወንጌል ስንል ኢየሱስ በእኛ ህይወት ውስጥ እንዲገለጥ ሰዎች ይሄንን ጌታ አይተው እንዲድኑ ብርሃን እንድንሆን ጨው እንድንሆን ሁሉ ያለ እንደሌለ
ችሎታ ያለ ዕውቀት ያለ እና ያለ ትምህርት ያለ ብዙ ነገር መሆን ስንችል ጳውሎስ ምን ይላል ለፊልጵስዩስ ሰዎች ሲጽፍ ልብ በሏል እኔ ስለ ክርስቶስ ስለ ጌታዬ ይላል ሁሉን ነገር ያለኝን ሁሉ ያለኝን የተማርኩትን ያወቅኩትን የደረስኩበትን ክብሬን ስሜን ሳይቀር ስለ ጌታዬ ስለ ኢየሱስ ክርስቶስ እንደ ጉዳት ቆጥረዋል እርሱን አገኝ ዘንድ የትንሳኤውን ኃይል አገኝ ዘንድ ሁሉን ነገር ተውኩ ይላል እና ኢየሱስ እንዲታይ እኛ የክርስቶስ ምስክሮች መሆናችን እንዲገለጥ ሁሉ ያለን ሁሉ
አቤት ያን እግዚአብሔር ክብር ሲሆነ አቤት እግዚአብሔር መቀመጥ እግዚአብሔር ራሱ በቃ ጋሻ መከታ ይሆናቸዋል በቃ እግዚአብሔር ነው እናንተ መመኪያ ይያላችሁ እንደሌላችሁ ስትሆኑ በቃ ምንም እንደሌላ ከውስጥ ነው ደግሞ ማለት በእምነታችሁ ማለት እግዚአብሔር ውስጣችን አይደለም ያው እንደው ለይምሰለ ምናም ሳይሆን በቃ ሁሉ ያለን እንደሌለን ስንሆን ታበዛው ስለካና ኢየሱስ ራሱ ደግሞ ክብራችን ይሆናል በቃ ራሱ ሌላ ምንም ያስፈልገን የለም ራሱ ብሩም ወርቁም ልብሱም ጌጡም አልማዙም ሰምፔሩም ነው የናዝሬቱ ኢየሱስ ይሆነልናል እና በዚህ ጌታን መመስከር እንችላለን ሁለተኛውስ በመናገር ነው ወገኖቼ ስለ ክርስቶስ መናገር አለብን ቤተክርስቲያን የዛሬ 2000 ዓመት ጀምራ እዚህ ደረሳችሁ በመናገር ነው ይናገራሉ የወንጌል አርበኞች ቤተክርስቲያን በመንፈስ ቅዱስ የተሞሉ እሳት ያለባቸው ኢየሱስን ይናገራሉ መንፈስ ቅዱስ ከነሱ ጋር አይሆነ የእግዚአብሔር መልአክ ከነሱ ጋር አይሆነ የእግዚአብሔር አብን ድምጽ የሰሙ ሰዎች ዝም ብለው መቀመጥ አይችሉም ይናገራሉ እና ይወላችሁ ከትውልድ ወደ ትውልድ እየተላለፈ የመጣው በእምነት አርበኞች በእውነተኛይቱ ቤተክርስቲያን አገልግሎት ነው ስለዚህ እኔና እናንተም የመናገር ኃላፊነት ኦኬ ወደንም ጠላን በቃ መናገር አለ ይህንን ነገር የሚለውን ነገር ነው እግዚአብሔር ጥበብ ይሰጠናል እግዚአብሔር ዕውቀት ይሰጠናል በቀላሉ አሁን በቃ እዚ አሁን ለምሳሌ በሳም እዚ ሀገር ሳሪ ጋዝ ቦራንዴ ነው የምትቀደው ብዙ አትሄድ ማለት ነው ወክ ነው ታረጋው እና ሳሪ አሁን የቤተክርስቲያን መሪዎች እዚ ትራክት ያዘጋጁ አበስ እዚ ሀገር ሌላ ቋንቋም የሚናገር ካለ ምንም ተዘጋጅቶ በቃ እዛ ልትገጪ ስትሄጂ ቆም አርገሽ ከቀዳሽ በኋላ 10 ደቂቃ ወይ 5 ደቂቃ አንድ 10 ሰው 20 ሰው ታገኛለሽ እና ትራክት ብትሰጪ ሰከርሽ ማለት ነው ከዛ ቤት ጸልያለሽ ይግድ ነው ማረግ አለብሽ ለዚህ ነው የተጠራሽው አገልጋይና ምስክር እንድትሆኝ ተጠርተሃል የሚለው ቃል አንቺም ይሰራል ቤተክርስቲያን ሁላችን ካፒቴን ሁላችን በቃ ባነራችንን ይዘን ኢየሱስ ይወድሃል ኢየሱስ ላንተ ፈስ በታምነው የዘላለም ህይወት ይሰጣል የኢየሱስ ደም ከኃጢአት ሁሉ ያነጻል በቃ ባነራችንን ይዘን ሁሉ መንገድ ዳር ወተን ማንንም አይከለክለንም ጸልየን እንወጣለን በዚያ የሚሰሙት የሚያነቡት ሁሉ እግዚአብሔር የሚገርማቸው የእግዚአብሔር ቃል ምን ይላል ለእግዚአብሔር መንግስት የተመደቡ ሁሉ ዳኑ ይላል እኮ ኢየሱስ ያድናል መንፈስ ቅዱስ ቅድም ይሰራል ብያችሁ የለ ኃይል እየሰጠ ዶክተር አንተም ከሰራ በኋላ ወጣ በቃ የሁላችሁ ኢየሱስ ያድናል በቃ መንገል ላይ ሁላችንም በቃ ሁሉ ለክርስቶስ በመተው ወንጌልን ማገልገል መጀመር አለብን እኛ ከተቀመጥን ብዙዎች ወደ ወንጌል ወደ እግዚአብሔር ማህበር መምጣት ሲገባቸው ለጥፋት እንዳይሆን ስራችንን ደግሞ መስራት ወደ ኋላ ማለት ክብር ለኛ አይሆን ወንጌልን ባልሰብክ ወዮልኛል ደግሞ ኢየሱስን መስበክ ደስ ይላል የሚገርማችሁ እኔ በጣም እኮ ኤክስፒሪንስ አድርጌዋለሁ
እዛ ጋስ ስቴሽን ተናርጌ ትራክት ሲሰጥ የሚገርማችሁ ደስታ ነው በውስጥ የሚፈሰው። ተለማመዱት፣ የሚገርማችሁ ነው ተለማመዱት። ቆማችሁ ለአንድ ሰው ትራክት ሲሰጡ እግዚአብሔር ሪዋርድ ያደርጋችኋል። እናንተ ጋር የሚመጣ የሆነ ነገር አለ እንድትቀጥል እንድትሄድ። ጸልይልኝ የሚል ሰው ይመጣል። ትጸልይለታለህ፣ እግዚአብሔር ድንቅን ያደርጋል።
ጨለማን ይሰብራል፣ ቀንበርን ይሰብራል። አ ዛሬ የመጣሁት እንድንመሰክር ነው፣ ለኢየሱስ እንድንመሰክር ነው። ከብዙ እዚህ የተማራችሁ ናችሁ አቃለው ዕቀት አለ ምን ችግር የለም። እዚህ እንዴት እንደምትመሰክሩ ጸልዩ። እግዚአብሔር አምላክ በቃ አንድ ያረጋችኋል። ከዛ ወጣችሁ በቃ መመስከር ነው። በቃ ሚልዋኪን ለኢየሱስ እንማርካታለን። ሚልዋኪ የኢየሱስ ናት። አጋንንት የሚፈነጭባት ሳይሆን የወንጌል ስራ ተሰርቶ ብዙዎች ወደ እግዚአብሔር መንግስት የሚመጣበት ይሆናል። አገርማችሁም ከኢትዮጵያ ከሶስተኛው አገር መተን እዚህ ኮራ ብለን ኖራለን። ለዚህ ብቻ የጠራን ይመስላችኋል? አላማ ያለው አይመስላችሁም? በዚህ በቀረው ዘመን አሜሪካንን ሚልዋኪን ለመቀየር እግዚአብሔር በእኛ አይችልም? ይችላል። ሙሴ እኔ አልችልም ሲለው እኔ ካንተ ጋር ሆኜ እችላለሁ አለው እግዚአብሔር። በቃ አትችልም አልችልም የምትሉ ሰዎች ኢየሱስ ከእናንተ ጋር ሆኖ ይችላል። አሜን በሉ ወገኖች። ይችላል፣ ይችላል፣ ጌታ ይችላል። ጌታ በቃ በቃ ስራ በኋላ ልብሳችሁን ሁለት አድርጋችሁ ወይም በህብረት ምናምን ሁለት ሶስት አስር ምናምን ሆናችሁ በቃ ተከፋፍላችሁ ይህንን ምድር ማረስ ነው። እግዚአብሔር አብ ደስ ይለዋል። ቀሱ ደስ ካለው ደግሞ ይበቃል። እግዚአብሔር አብ ደስ ካለው አጋንንት ነው የሚበሳጨው። አጋንንት ያው መበሳጨቱ የግድ ነው። እኛ እስካለን ድረስ አጋንንት በሰላም መኖር አይገባውም። እያበሳጨ ነው ሰዎችን እያስለቀቅን ወደ እግዚአብሔር መንግስት ነፍሳትን እያስገባን የእኛንም መክሌት እየጨመርን ሀብታችንን መዝገባችንን እየጨመርን እንሄዳለን። ደስተኞች ናችሁ? ስለ ጌታ ክብር አምጡ። ይበቃል። ቆመና አጭር ጸሎት እንጸልይ።